ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 19 2015 ዓ.ም ዝግጅታችን ጀመረ።
ባለፉት አንድ ወር ተኩል ገደማ ከ10 በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የሚነጋገርባቸው ኃይሎች የተለያየ ሐሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ ይባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዝዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው ወይ ነራው።
የሰማችሁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ቀርበው ከእንደራሴዎች ለተነሳላቸው ጥያቄ መልስ በሰጡበት ወቅት ከተናገሩት የተቀነጨበውን ነው። የኦሮሞ ነጻነት ሰራዊት ቃል አቀባይ በበኩላቸው ወደኛ የመጣ የሰላም ድርድር ጥያቄ የለም ሲሉ ምላሽ ሰጥተዋል። ይህንንና በአጠቃላይ ዛሬ በፓርላማ የነበረውን አጠቃላይ ሂደት ያካተተ ዘገባ በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ ብሎ ከሚጠራው ታጣቂ ቡድን ጋር ለሰላም የሚያደራድረውን በብልጽግና ፓርቲ ምክትል ፕሬዚደንት የሚመራ ኮሚቴ አቋቁሞ እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ከቨርጂኒያ ለቪኦኤ በሰጡት ቃል የጠቅላይ ሚኒስትሩን ቃል አጣጥለው ወደ እነርሱ የመጣ የሰላም ድርድር ጥያቄ እንደሌለ ገልጸዋል። የኢትዮጵያ መንግስት ባለስልጣናት ግን የታጣቂዎቹን አመራሮች በተናጠል ሲያነጋግሩ መቆየታቸውን ጠቁመዋል። ጠቅላይ ሚኒስትር አብይ ዛሬ ከህዝብ ተወካዮች ምክር ቤት እንደራሴዎች ለተነሳላቸው ጥያቄ ማብራሪያ በሰጡበት ወቅት መንግስት ከታጣቂው ቡድን ጋር ለመነጋገር ውሳኔ አሳልፎ ባለፉት 2 ወራት ገደማ ከ10 በላይ ሙከራ አድርገዋል ብለዋል። ይሁን እንጂ ቡድኑ በአንድ ጥላ ስር የተደራጀ ባለመሆኑ እስካሁን ውጤት እንዳልተገኘ ተናግረዋል። በሌላ በኩል ፓርላማው ህወሓት ከሽብርተኝነት ዝርዝር ውስጥ እንዲነሳ በመወሰኑ ምስጋና ያቀረቡት ጠቅላይ ሚኒስትሩ ከዚህ ጋር በተያያዘ ከምክር ቤቱ አባላት የሚነሱ ስጋቶች በቀጣይ በውይይት እንደሚፈቱ አመላክተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በአፍሪካና በዩናይትድ ስቴትስ መካከል አዲስ የአጋርነት ዘመን እንደሚኖር ቃል ገቡ። ምክትል ፕሬዚደንቷ ይህንን ቃል የገቡት ጋና ዋና ከተማ አክራ ውስጥ 8000 ለሚሆኑ ወጣት ጋናውያን ባሰሙት ንግግራቸው ነው። ካማላ ሃሪስ በዚህ ንግግራቸው ዩናይትድ ስቴትስ የሴቶችን የተሳትፎ ብቃት በማሳደግ የዲጂታል ኢኮኖሚን እና ዲሞክራሲን በማጎልበት ድጋፏን እንደምትሰጥ አስታውቀዋል። ዩናይትድ ስቴትስ ለምዕራብ አፍሪካ የ139 ሚሊዮን ዶላር ድጋፍ እንደምትሰጥ ያመለከቱት ሃሪስ አብዛኛው እርዳታ በሳህል ክልል ግጭቶችን ለመከላከል የሚውል መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ1957 ነጻነቷን ከእንግሊዝ የተቀዳጀችው ጋና የባህር ዳርቻ ላይ በቆመው የጥቁር ኮከብ ደጃፍ ሐውልት ስር ብላክ ስታር ጌት ስር ሆነው ንግግር ሲያደርጉ ካማላ ሃሪስ የመጀመሪያዋ የዩናይትድ ስቴትስ ጥቁር ምክትል ፕሬዚደንት መሆናቸው ነው። ምክትል ፕሬዚደንት ሃሪስ የጋና ጉብኝታቸውን አጠናቀው ነገ ወደ ታንዛኒያ፣ ከዚያ በኋላ ደግሞ ወደ ዛምቢያ ይጓዛሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግዙፍ የተቃውሞ ሰልፎችና የሥራ ማቆም አድማዎች ያስከተለውን የፍትህ ሥርዓት ማሻሻያ እቅዳቸው እንዲዘገይ ወሰኑ። ጠቅላይ ሚኒስትሩ ትናንት ሰኞ በሰጡት ቃል አወዛጋቢው ሕግ ተጨባጭ ውይይት እንዲደረግበት ጊዜ ለመስጠት ሲባል ምክር ቤቱ በመጪው በጋ እስከሚሰበሰብ በይደር እንዲቆይ ትዕዛዝ ሰጥቻለሁ ብለዋል። እርስ በርስ ጦርነት ለመከላከል የሚያስችል ሲሉ በገለጹት ውሳኔያቸው እንደ አውሮፓውያን አቆጣጠር በመጪው ሚያዝያ 30 ቀን በሚከፈተው የክነሴቱ ወይም የምክር ቤቱ ስብሰባ በስፋት ስምምነት ላይ ይደረሳል ብለው ቃል ገብተዋል። ጠቅላይ ሚኒስትሩ ትናንት ሰኞ ውሳኔያቸውን ከማስተዋወቃቸው አስቀድሞ የሀገሪቱ ሰራተኞች ሀገር አቀፍ የሥራ ማቆም አድማ መጥተዋል። በብዙ 10 ሺዎች የተቆጠሩ ሰዎች ፓርላማው ፊት ለፊት የተቃውሞ ሰልፍ አካሂደዋል። እሁድ ጠቅላይ ሚኒስትሩ የፍትህ ስርዓት ለውጥ እቅዳቸውን በመንቀፍ የተናገሩትን የመከላከያ ሚኒስትሩን ዮአብ ጋላንትን ማባረራቸው የተቃውሞ ሰልፍ አስነስቷል። የሩሲያን ኒውክሌር መሳሪያዎች ተቀብዬ እንዳስተናግድ ያደረገኝ ዩናይትድ ስቴትስ፣ ብሪታንያ፣ ኔቶ እና የአውሮፓ ህብረት ያሳደሩብኝ የፖለቲካና የኢኮኖሚ ተጽዕኖ ነው ስትል ቤላሩስ ተናገረች። ሩሲያ ታክቲካዊ የኒውክሌር መሳሪያዎችን ቤላሩስ ውስጥ ለማከማቸት ያላት እቅድ ዓለም አቀፍ የመሳሪያ ቁጥጥር ስምምነቶችን አይጥስም ያለችው ቤላሩስ መንግስቷ በመሳሪያዎቹ ላይ ምንም አይነት ቁጥጥር እንደማይኖረው አስታውቃለች። ፕሬዚደንት ቭላዲሚር ፑቲን ምዕራባውያን ለዩክሬን ኃይሎች የሚሰጡትን ድጋፍ እያጠናከሩ በመሆኑ ኒውክሌር መሳሪያዎቻችንን ቤላሩስ ላይ ማጥመዳችን ተገቢ ነው ሲሉ ቅዳሜ ዕለት ነው የተናገሩት። ይህ በእንዲህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ዘላቂ ሰላሟን የምታገኝበትን መንገድ በሚመለከት ዛሬ በዩናይትድ ስቴትስ አዘጋጅነት በተጠራ ስብሰባ ላይ ንግግር ያደርጋሉ። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ወንጀሎችና ፍትህ ጉዳዮች አምባሳደር ቤት ቫን ሻክ ዩናይትድ ስቴትስ በዩክሬን ወረራ የተፈጸሙ ወንጀሎችን የሚዳኝ ራሱን የቻለ ችሎት እንዲቋቋም የምትደግፍ መሆኗን አስታውቀዋል። በሌላ በኩል ሩሲያ በዩክሬን ላይ የፈጸመችው ወረራ ያስከተለው ዓለም አቀፍ ቁጣ ምዕራባውያን በዓለም ዙሪያ ስለሚደርሱ የሰብአዊ መብት ረገጣዎች ያላቸውን አድሏዊነት አጋልጧል ሲል አምነስቲ ኢንተርናሽናል ተናገረ። አምነስቲ እንደ አውሮፓውያን አቆጣጠር ያለፈውን የ2022 ዓመተ ምህረት የዓለም የሰብአዊ መብት ሬኮርዶችን በሚመለከት ዛሬ ማክሰኞ ባወጣው ሪፖርቱ ምዕራባውያን የሳውዲ አረቢያን የሰብአዊ መብት ሬኮርድ፣ ግብጽ ውስጥ የሚካሄደውን አፈና እና እስራኤል ፍልስጤማውያን ላይ የምትፈጽማቸውን አድራጎቶች በሚመለከት ዝም ማለትን መርጠዋል ብለዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው ለጦር መሳሪያ ማምረቻ የሚውል የኒውክሌር ቁስ በብዛት እንድታመርት የሚፈልጉ መሆናቸውን ተናገሩ። ፒዮንግያንግ በተከታታይ የጦር መሳሪያ ሙከራዎችን እያካሄደች ስትሆን ኪም ትናንት ከሀገራቸው የኒውክሌር መሳሪያ ተቋም ሳይንቲስቶች ጋር ስብሰባ ማድረጋቸውን የመንግስቱ የዜና አገልግሎት አስታውቋል። ኪም የሀገራቸውን የመሳሪያ ክምችት በከፍተኛ ደረጃ ለማሳደግ ሳይንቲስቶቹ የኒውክሌር መሳሪያ ለማምረት የሚያስፈልጉ ቁሶችን በብዛት እንዲያመርቱ ማሳሰባቸውን ዘገባው አስታውቋል። የደቡብ ኮሪያ ፕሬዝደንት ዩን ሱንግ ዮል ፒዮንግያንግ የኒውክሌር መሳሪያ መርሃ ግብሯን የማታቆም ከሆነ ምንም አይነት የገንዘብ እርዳታ አንሰጣትም ሲሉ መዛታቸውን የሀገራቸው የዜና አገልግሎት አስታውቋል። በመጨረሻም በደቡባዊ ዩናይትድ ስቴትስዋ ቴኔሲ ክፍለ ግዛት ናሽቪል ከተማ በሚገኝ ክርስቲያናዊ የአንደኛ ደረጃ ትምህርት ቤት ውስጥ ተኩስ የከፈተች አጥቂ 3 ተማሪዎችንና 3 አዋቂዎችን ገድላለች። አጥቂዋን ፖሊስ በጥይት ገድሏታል። ትናንት ሰኞ ግድያውን የፈጸመችው ቀድሞ የትምህርት ቤቱ ተማሪ የነበረች ኦድሪ ሄል የተባለች የ28 ዓመት ወጣት መሆኗን የናሽቪል ከተማ ፖሊስ ያስታወቀ ሲሆን አጥቂዋ የትምህርት ቤቱን ህንጻ ካርታ ቤት በኩል እንደምትገባም ጨምሮ እቅዷን በዝርዝር አዘጋጅታ እንደነበረ ነው ፖሊስ ያመለከተው። አጥቂዋ ጥቃቱን ልትፈጽም ለምን እንደፈለገች በጽሑፍ ያስቀመጠችው መግለጫዋ መገኘቱን የጠቀሰው ፖሊስ ምርመራ እያካሄደ መሆኑን አስታውቋል። አጥቂዋ ቢያንስ 2 አውቶማቲክ ጠመንጃዎችና 1 ሽጉጥ ታጥቃ ወደ ትምህርት ቤቱ ሄዳ ጥቃቱን እንዳደረሰች ነው ፖሊስ ያስታወቀው። ጥቃቱን እጅግ አሳዛኝ ሲሉ የገለጹት ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ምክር ቤት እንዲህ ባሉ መሳሪያዎች የሚደርሱ ጥቃቶችን የሚያስቆም ሕግ እንዲደነግግ ተማጽኗቸውን አቅርበዋል። አጥቂዋ 2 AK-47 ጠመንጃዎችና አንድ ሽጉጥ ታጥቃ ነበር መባሉን የጠቀሱት ፕሬዝደንቱ የእርሳቸውን የአውቶማቲክ መሳሪያ እገዳ ረቂቅ ሕግ ምክር ቤቱ እንዲያጸድቀው ጠይቀዋል። ቀዳማዊት እመቤት ጂል ባይደን በበኩላቸው ትናንት ዋሽንግተን ውስጥ በተደረገ የከተሞች ሊግ ጉባኤ ላይ ባሰሙት ንግግር ልጆቻችን የተሻለ ጥበቃ ሊደረግላቸው ይገባል ብለዋል። እንደ አውሮፓውያን አቆጣጠር ባለፈው 2022 ዓመተ ምህረት ቴክሳስ ዩቫልዲ ከተማ በሚገኝ አንድ ትምህርት ቤት ላይ ታጣቂ ተኩስ ከፍቶ 21 ሰዎችን እንደገደለ የሚታወስ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 19 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት።
ሳሊያው ተማሩት 40-60 ሜትር ለመጀመሪያ ዲግሪ ፈቃድ ከተሰጠ በሽኑ ቁጥር ተማሪዎችን አስመርቆ የሚመጡ የግል ከፍተኛ ትምህርት ተቋማት በህገወጥ መንገድ ማለት ነው።
የሰማችሁት በፌዴራል የትምህርትና ስልጠና ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ የሆኑትን ወይዘሪት ማርታ አድማሱን ነው። ለአዲስ የግል ከፍተኛ ትምህርት ተቋማት ፈቃድ መስጠት መቆሙን አስመልክቶ አነጋግረናቸዋል። በሁለተኛው አጋማሽ ይመለሳሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ወደ ቀዳሚው አብይ ርዕስ ዘገባችን እንለፍ። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ ብሎ ከሚጠራው ታጣቂ ቡድን ጋር ለሰላም ለመደራደር በብልጽግና ፓርቲ ምክትል ፕሬዚዳንት የሚመራ ኮሚቴ አቋቁሞ እየሰራ መሆኑን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ ከዩናይትድ ስቴትስ ቨርጂኒያ ግዛት ለአሜሪካ ድምጽ በሰጡት ቃል የጠቅላይ ሚኒስትሩን ቃል አጣጥለው ወደ እነርሱ የመጣ የሰላም ድርድር ጥያቄ እንደሌለ ገልጸዋል። የኢትዮጵያ መንግስት ባለስልጣናት ግን የታጣቂዎቹን አመራሮች በተናጥል ሲያናግሩ መቆየታቸውን ጠቁመዋል። ጠቅላይ ሚኒስትር አብይ ዛሬ ከህዝብ ተወካዮች ምክር ቤት እንደራሴዎች ለተነሳላቸው ጥያቄዎች ማብራሪያ በሰጡበት ወቅት መንግስት ከታጣቂ ቡድኑ ጋር ለመነጋገር ውሳኔ አሳልፎ ባለፉት 2 ወራት ገደማ ከ10 በላይ ሙከራ አድርጓል ብለዋል። ይሁን እንጂ ቡድኑ በአንድ ጥላ ስር የተደራጀ ባለመሆኑ እስካሁን ውጤት እንዳልተገኘ ተናግረዋል። በሌላ በኩል ፓርላማው ህወሓት ከሽብርተኝነት ዝርዝር እንዲነሳ በመወሰኑ ምስጋና ያቀረቡት ጠቅላይ ሚኒስትሩ ከዚህ ጋር በተያያዘ ከምክር ቤቱ የሚነሱ ስጋቶች በቀጣይ በውይይት እንደሚፈቱ አመላክተዋል። በኢትዮጵያ ያለው የሰላም መደፍረስ መቀጠሉንና ዜጎች በነጻነት መንቀሳቀስ አለመቻላቸውን በመጥቀስ ጠቅላይ ሚኒስትሩን ስልጣኑን በመልቀቅና ተጠያቂ በመሆን የመፍትሄው አካል ለመሆን አላሰቡም ወይ በሚል ለተነሳላቸው ጥያቄም ምላሽ ሰጥተዋል። ኬኔዲ አባተ ዝርዝር አለው።
የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላይ ተገኝተው ማብራሪያ ለሰጡት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከቀረቡላቸው ጥያቄዎች አንዱ መንግስት በሽብርተኝነት ከፈረጀውና ኦነግ ሸኔ ብሎ ከሚጠራው ራሱን የኦሮሞ ነጻነት ሰራዊት ከሚለው ታጣቂ ቡድን ጋር በመነጋገር ሰላም ለማውረድ ምን ጥረት እየተደረገ ይገኛል የሚል ነበር። ጠቅላይ ሚኒስትሩም በዚህ ላይ ማብራሪያ ሰጥተዋል።
የኦሮሚያ ክልላዊ መንግስት ባደረገው ጥሪ መሰረት የኦነግ ሸኔ አመራር ጥሪውን በመቀበል አዎንታዊ ምላሽ ቢኖርም በሁለቱ በኩል ትርጉም ያለው የሰላም ሂደት አልተደረገም ወይንም ሲደረግ አልተስተዋለም። ባለፉት 3 ዓመታት ይህም ከፍተኛ የሰላም እጦት ነፍስ የሆነው ችግር ለመፍታት እና ተጨባጭ ሰላም ለመምጣት የፌዴራል መንግስቱ ምን አይነት ስትራቴጂ እየተከተለ ይገኛል? ሸኔን በሚመለከት ይህ ግጭት በሰላም እንዲፈታ መንግስት ከፍተኛ ፍላጎት አለው። ከፍተኛ ፍላጎት አለው ብቻ ሳይሆን በባለፈው ስራ አስፈጻሚ ተወያይቶ ስራ አስፈጻሚ አይደለም በማዕከላዊ ኮሚቴ ተወያይቶ በመከተል በፓርቲያችን ምክትል ፕሬዝዳንት የሚመራ ኮሚቴ አቋቁሟል። የሰላም ድርድሩን የሚመራ ከቤንሻንጉል ጋር የተሻለ ውጤት ተገኝቷል። ከጋምቤላ ጋር የተሻለ ውጤት ተገኝቷል። ከቀማንት ጋርም እንዲሁ የተሻለ ውጤት ተገኝቷል። የሚቀሩ ጉዳዮች ቢኖሩ ሸሪም በሚመለከት ባለፉት አንድ ወር ተርገደማ ከ10 በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ ምንነጋገርባቸው ኃይሎች የተለያየ ሐሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በመከተል ፕሬዝዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው የሚያብራራው። እና ሰላሙ የሚጠላው ሰው ይኖራል ብዬ አላስብም። ኢትዮጵያዊነት የኛ ሰው ከሆነ ምክንያቱም ብዙ ሰው እየተጎዳ የተፈናቀለ ስለሆነ ሰላሙን ሁሉ ይፈልጋል የሚል ተስፋ አደርጋለሁ። በእኛ በኩል ግን ጉዳዩ በሰላም እንዲፈታ አበክረን እንሰራለን።
የኢትዮጵያ መንግስት በአሸባሪነት ፈርጆ ሸኔ ብሎ የሚጠራቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩት በኦሮሚያ ክልል የሚንቀሳቀሱ ታጣቂ ቡድኖች ምንም እንኳን የሚቀርቡባቸውን ክሶች በተደጋጋሚ ቢያጣጥሉም በክልሉ በተለይ በአማራ ክልል ተወላጆች ላይ ግድያን ይፈጽማሉ በሚል ይወነጀላሉ። የአሜሪካ ድምጽ በተደጋጋሚ ያነጋገራቸው የተጎጂ ቤተሰቦች ታጣቂ ቡድኑን ተጠያቂ ያደርጉታል። ዛሬ በወጣው የአምነስቲ ኢንተርናሽናል ዓለም አቀፍ ሪፖርት ላይም በኦሮሚያ ክልል ቶሌ በተባለ ቦታ ላይ ብቻ ለአምስት ሰዓት በተደረገ ጭፍጨፋ ሴቶችና ህጻናት የሚበዙበት 400 የአማራ ተወላጆች መገደላቸው ይፋ ተደርጓል። ጠቅላይ ሚኒስትር አብይ ከቡድኑ ጋር ሰላማዊ ድርድር ለማድረግ መንግስታቸው ጥረት በማድረግ ላይ መሆኑን ከገለጹ በኋላ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቢ ለቪኦኤ ዘጋቢ ጸሃይ ዳምጠው በሰጡት ቃል ጠቅላይ ሚኒስትሩ በፓርላማ እንደተናገሩት አይደለም፣ የሰላም ድርድር ብሎ እኛ ጋር የመጣ አካል የለም ብለዋል። በዚህ ሁለት ወር ውስጥ የታጣቂዎችን አመራሮች በተናጥል የማነጋገር አካሄድ ነበር፣ እሱ ደግሞ በጥርጣሬ የምንመለከተው እንጂ የምንቀበለው አይደለም ሲሉም አክለዋል። መንግስት ኦነግ ሸኔ ከሚለው ታጣቂ ቡድን ጋር በተመሳሳይ ጊዜ በሽብርተኝነት ተፈርጆ የነበረው ህወሓት ከሽብርተኝነት እንዲሰረዝ የተወካዮች ምክር ቤት ባለፈው ሳምንት መወሰኑ ይታወቃል። ይህ ውሳኔ ጊዜውን የጠበቀ አይደለም በማለት የምክር ቤት አባላትና የተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ማሰማታቸውም የሚታወስ ነው። በዚህ ጉዳይ ላይ ዛሬ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ህወሓት ከሽብርተኝነት እንዲሰረዝ ፓርላማው ውሳኔ በማሳለፉ ምስጋና በማቅረብ ነው ማብራሪያቸውን የጀመሩት።
ትግራይን በሚመለከት በቅርቡ የአሸባሪነት አዋጅ እንዲነሳ አድርጋችኋል። ለዚያ ከፍተኛ ምስጋና አቀርብላችኋለሁ። በነበረው ውይይት ጥያቄ ያነሱ ሰዎች እና ይሄ ጉዳይ እንዲመረመር የፈለጉ ሰዎች ነበሩ። የነሱ ሐሳብ መከበር አለበት። እነሱ እንደሰጉት ጉዳዩ የማያሰጋ ሆኖ አይደለም። መፈተሽ ያለበት ጉዳይ ስላልሆነ አይደለም። ሰላሙ ይበልጥ ይጠቅመናል ብለን ይቅር ብለን የምናደርገው እንጂ ሁሉ ነገር መቶ መቶ ተሟልቷል፣ ችግር የለም በሚል ሰው አይደለም። እና ያንን የነበረውን የሐሳብ ልዩነት ሰብሰብ ባርገን እንዴት ነው የትግራይ ህዝብን ወደ ተቀረው ወንድም ህዝቦች የምናመጣው? ተጎዳው ተበደልኩ ቢለውንስ በልኩ እንዴት አይተን ማገዝ እንችላለን? ከኛ ይቅር ብለን እንዴት ማቀፍ እንችላለን የሚለውን ጉዳይ የተከበረው ምክር ቤት አበክሮ እንዲሰራ እፈልጋለሁ። ቅድም ኢትዮጵያ እንድትበተን አትስሩ የተባለው ጉዳይ የሚሰራው እዚህ ጉዳይ ነው። ኢትዮጵያ እንድትበተን ካልፈለጋችሁ ትግራይን ጎብኙ። እንድትበተን ካልፈለጋችሁ እዛ ያለው ችግር በልኩ ተገንዝበን ለማገዝ ልባች ይሰፋ ይሆን?
በሀገሪቱ የሰላም እጦት እየተባባሰ በመሄድ ላይ ነው በማለት ችግሩን ለመቅረፍ ስለሚወሰደው እርምጃም የተጠየቁት ጠቅላይ ሚኒስትሩ ከሰላም አንጻር ባለፉት ጥቂት ወራት በሀገሪቱ መሻሻሎች መኖራቸውንና ዘላቂ ሰላም የማረጋገጥ ስራ ደግሞ በሽግግር ፍትህ ሂደት እንደሚከናወን ገልጸዋል።
የህዝባችን ችግር ከጊዜ እየተባባሰ መፈናቀል፣ ሞት፣ ስደት እየበረከተ ነው እንጂ እየተሻለ የመጣበት ሁኔታ አይደለም። ክቡር ጠቅላይ ሚኒስትር፣ የህዝባችን ያላገባ መፈናቀልና ሞት የሚቆመው ክልሎችም አንድ ሆኖ ተናበው የሚሰሩት መቼ ነው? የአመራሩ እጅ የለበትም ብለው ያስባሉ?
ሰላም በሚመለከት እየተጓዝን ያለነው የተሟላ ሰላም ለማምጣት ነው። አንጻራዊ ነው ሰላም። አሁንታዊ ሰላም ለማምጣት የሚያስፈልጉ የንግግር የምክክር የመቀራረብ የመተማመን ስራዎች በስፋት ተጀምረዋል። እነዚህ ይጠናከራሉ። በድምሩ ኢትዮጵያ ውስጥ ሰላም ከባለፈው ሻላ ነገር አለ። አደክረን ዘራበት የሚገባ ነገር አለ። እጅግ የሚያስደሙ ውጤቶች አሉ። የሚያሳዝኑ ጉዳዮች አሉ። በሁለቱም መካከል አላፊዎች መካከል ግለሰቦች መካከል የማይገቡ ነገሮች አሉ። እነሱን ደግሞ በሽግግር ፍትህ ማረጋጋት አስፈላጊ ነው።
የዜጎችን በነጻነት የመንቀሳቀስ ገደብ በተመለከተም ለጠቅላይ ሚኒስትሩ ጥያቄ ተነስቶላቸዋል።
ዜጎች ከአንድ አካባቢ ወደ ሌላ አካባቢ በነጻነት የመዛወር ህገ መንግስታዊ መብታቸው አደጋ ላይ ወድቆ ቆይቷል። አዲስ አበባ ከፈውል ማይታ ባደረች ቁጥር ቤታችን ብለው በሚመጡ ልጆቿ ላይ በር መዝጋቷ የሚቆመው መቼ ነው?
በነጻ መዛወር መብት ነው። ያም ሆኖ ግን አዲስ አበባን የብጥብጥ ማዕከል ማድረግ አለብን። አዲስ አበባ ውስጥ ሩከት ካላስነሳን በስተቀር በቀላሉ መንግስት መነቅነቅና ስልጣን መያዝ አንችልም የሚሉ በሀገር ውስጥና በውጭ ያሉ ኃይሎች በተቀናጀ መንገድ በርካታ ሙከራዎች ሲያካሂዱ ቆይተዋል። ያን ለመከላከል ሰፊ ስራ ሰርተናል፣ ውጤትም አመጣናል። ነገር ግን ምንም መረጃ ሳይኖረን የሰራናቸው ስራዎች አይደሉም። በስፋት መረጃዎች እናገኛለን። ከዚያም ተነስተን ግጭት ለማስቀረት በሚደረጉ ስራዎች ስጋት እንገታለን። መግባት የማይገባቸው ንጹህ ዜጎች ደግሞ የሚግላሉባቸው አጋጣሚዎችና ሁኔታዎች አሉ። እነሱ መታረም አለባቸው።
በኢትዮጵያ አሉ ያሏቸውን ችግሮች በመጥቀስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ የሚል ጥያቄም ከአንድ የምክር ቤት አባል ተነስቶላቸው ምላሽ ሰጥተዋል።
አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስት ነው። እርስዎ በአፎ ኢትዮጵያ ትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቱ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝቡን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችን የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚሁ ተጠይቅ ምክንያት ነው። እርስዎስ
ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህግ አውጪ መንግስት ነው። ህግ ተርጓሚ መንግስት ነው። አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው። የአንድ ሚኒስትር አለቃ ናቸው። እና በጋራ ብንለቅ ቢሆን ሞር ምክንያቱም ያው እርስዎ እንደሚገነዘቡት የሁሉ ችግር ምንጭ እና ባለቤት እኔ ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። ነገር ግን የስልጣን ባለቤት ህዝብ ነው። 3 ዓመት ይቀራል ለምርጫ። በውጭም አሉ ብዙ የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሀሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለሰ፣ የኢትዮጵያ ህዝብ በእኛ አስተዳደር ካረካ፣ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን።
የዋጋ ንረትና ሌሎች በርካታ ጉዳዮችን በተመለከተም ለተነሱላቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። ዓለም አቀፉ የገንዘብ ተቋም IMF ባለስልጣናት ለኢትዮጵያ ሊያደርጉት ስላቀዱት ድጋፍ ቴክኒካዊ ስራን ለማከናወን በሀገሪቱ እንደሚገኙ ሮይተርስ የዜና ወኪል የተቋሙን ቃል አቀባይ ጠቅሶ ዘግቧል። ዝርዝሩን እንግዱ ወልድ ያቀርበዋል።
የገንዘብ ተቋሙ ከኢትዮጵያ መንግስት ባለስልጣናት የኢኮኖሚ ማሻሻያን በተመለከተ የድጋፍ ጥያቄ እንደደረሰው ያስታወቁት ቃል አቀባይ በድርቅ፣ በኮቪድ ወረርሽኝ፣ በሀገር ውስጥ ግጭት እንዲሁም ሩሲያ ዩክሬን ላይ ወረራ በፈጸመው ባስከተለው ዳፋ ምክንያት አገሪቱ ብዙ ችግሮች አይታለች ብለዋል። አንዱ ፕሮግራም የሚያተኩረው በአገሪቱ ባለስልጣናት የቀረበውን አገር በቀል የኢኮኖሚ ማሻሻያ ፕሮግራም በመደገፍ የኢኮኖሚ የሰብአዊና የማህበራዊ ችግሮችን ለመቅረፍ እንዲሁም ስራን ለመፍጠርና ድህነትን ለመቀነስ ኢኮኖሚያውን እንድታረጋጋ ማገዝ ነው ሲሉ የተቋሙ ቃል አቀባይ መናገራቸውን ሮይተርስ በዘገባው አመልክቷል። በዚህ ሳምንት እየተካሄደ ያለው ቴክኒካዊ ውይይት በገንዘብ ተቋሙና በኢትዮጵያ ባለስልጣናት መካከል ከዚህ በፊት ሲደረጉ የነበሩ ውይይቶች ቀጣይ መሆኑንና የሰብአዊና የኢኮኖሚ ተግዳሮቶችን በተሻለ ለመቅረፍ ያለመ መሆኑን ቃል አቀባዩ ጠቁመዋል። ዜናውን በቅድሚያ ያበሰረው ብሉምበርግ የዜና አገልግሎት እንዳለው የገንዘብ ተቋሙ ባለስልጣናት ለአስር ቀናት ኢትዮጵያ እንደሚቆዩ ይጠበቃል። IMF ዘላቂ ሰላምና መረጋጋትን ለማምጣት የተፈረመው የሰላም ስምምነትና ከዛም በኋላ በኢትዮጵያ የታየውን መሻሻል በመልካም እንደሚያይና ተግባራዊነቱም በጥሩ ሁኔታ እየሄደ እንደሆነ እንደሚያምን እንዲሁም የሰብአዊና መሰረታዊ አገልግሎቶች በትግራይ መመለስን በበጎ እንደሚመለከት ሪፖርቱ ጨምሮ ገልጿል። ኢትዮጵያ የጠየቀችው የዕዳ ቅነሳ ፕሮግራም በሰሜን ኢትዮጵያ በተደረገው ጦርነት ምክንያት ተስተጓጉሎ ነበር። የIMF ዋና የገንዘብ ምንጭ የሆነችው አሜሪካ በኢትዮጵያ ሰራዊትና ተባባሪ ኃይሎች ሰቆቃዎች ተፈጽመዋል የሚል ነቀፌታ ካሰማች በኋላ ከሀገሪቱ ጋር ያላትን ግንኙነት ለመጠገን እየሰራች መሆኑን ሪፖርቱ ጨምሮ ጠቁሟል።
በተከታዩ ዘገባ ደግሞ ከኢትዮጵያ ወጣ ስንል ለአንድ ሳምንት ጉብኝት ወደ አፍሪካ አህጉር ያቀኑት የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ በጋና ባደረጉት የመጀመሪያ ቀን ቆይታ የ100 ሚሊዮን የአሜሪካን ዶላር እርዳታ ለመስጠት ቃል ገብተዋል። አሜሪካ በአፍሪካ ሀገራት ላይ ያላት ፍላጎት ከቻይና ጋር ከመወዳደር ያለፈ መሆኑንም አጽንኦት ሰጥተው ተናግሯል። ከምክትል ፕሬዚዳንት ካማላ ሃሪስ ጋር አብራ የተጓዘችው የአሜሪካ ድምጽ አኒታ ፓውል ከአክራ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ምክትል ፕሬዚደንት ካማላ ሃሪስ ዩናይትድ ስቴትስ ከ139 ሚሊዮን ዶላር በላይ እርዳታ ለአፍሪካ ለመስጠት ቃል መግባቷን ትናንት በሰጡት መግለጫቸው ተናግረዋል። አብዛኛው እርዳታ የሚውለው ጽንፈኞቹ የእስልምና አማጽያን አሻራቸውን እያስፋፉ ባሉበት በሳህል ክልል ያለውን ግጭት ለማስወገድ እንደሚሆን አስታውቀዋል። ምክትል ፕሬዚደንቷ ይህን የተናገሩት በጋና ፕሬዚደንት ቤተ መንግስት ከፕሬዚደንት ናና አኩፎ አዶ ጋር ሆነው ነው።
The threats of violent extremism and instability. Today, I am pleased.
አክራሪዎቹ ጽንፈኞች የደቀኑትን ስጋትና አለመረጋጋት ለመመከት ዛሬ ለቤኒን፣ ለጋና፣ ለጊኒ፣ ለኮትዲቯርና ቶጎ የ100 ሚሊዮን ዶላር ድጋፍ እንደምንሰጥ ስገልጽ በደስታ ነው። ባለፈው ሳምንት ፕሬዝዳንት ጆ ባይደን ግጭትን መከላከልና መረጋጋትን የማስፈን ስትራቴጂ አካል የሆነውን የምዕራብ አፍሪካ የባህር ዳርቻ ስትራቴጂ ይፋ አድርገዋል። ዛሬ ይፋ የተደረገውና አሁን ያስታወቅኩት የገንዘብ ድጋፍ ያንን የስትራቴጂ እቅድ ተግባራዊ የሚያደርግ በክልሉ ያለውን የደህንነት የአስተዳደርና ልማት ነክ ጉዳዮችን የሚመለከት ነው።
ሃሪስ በዚህ ዓመት አፍሪካን ከጎበኙት ከፍተኛ የዩናይትድ ስቴትስ ባለስልጣናት መካከል አምስተኛዋ ናቸው። ዩናይትድ ስቴትስ አፍሪካን የምትመለከተው ከቻይና ጋር ባላት የፉክክር አይን ብቻ ነው የሚለውን ትችት ውድቅ አድርገዋል። ብዙዎቹ ግዙፍ የመሰረተ ልማት ፕሮጀክቶች እና የቢሊየን ዶላር ብድሮችን ለአፍሪካ አገሮች እየሰጠችው ካለችው ቻይና ጋር አፍሪካን በበላይነት ለመያዝና ለመቀራመት የሚደረግ ትግል አድርገው ይመለከቱታል። ሃሪስ ይህን ያስተባብላሉ።
The president and I had a conversation on this very topic. But the conversation was
እኔና ፕሬዝዳንት ጆ ባይደን በዚህ ጉዳይ ላይ ተነጋግረናል። ይሁን እንጂ ንግግራችን ዩናይትድ ስቴትስ ከጋናና ከአፍሪካ ሀገራት ጋር ስላላት ዘላቂና የቀጥታ ግንኙነት የተነጋገርነው ያህል ስለ ቻይና አልነበረም። እኛ በጣም ግልጽ እንደሆነን እነግራችኋለሁ። ስለ ራሴና ስለ ባይደን ሃሪስ አስተዳደር ሆኜ እነግራችኋለሁ። በዩናይትድ ስቴትስ እና በዚህ አህጉር እንዲሁም በአፍሪካ መሪዎች መካከል ያለው ግንኙነት በጣም አስፈላጊ ነው። ግንኙነቱ ታሪካዊ መሰረት አለው። ወደፊት ለመጓዝ ስንፈልግ ሳንጠቅስ የማናልፈው ሁሉም መንግስታት ማድረግ እንደሚኖርባቸው ያላሟላናቸውን ስኬቶችና ያልተጠቀምንባቸውን እድሎች በመገንዘብ ወደፊት ለመጓዝ የሚያስችሉን አጋጣሚዎች አሁንም ገና አሉ።
የጋናው ፕሬዝዳንት አኩፎ አዶ በዚህ ንግግር ይስማማሉ።
አሜሪካ ውስጥ ምናልባት ቻይና አፍሪካ ውስጥ ስለምታደርገው ነገር አብዝቶ የመጨነቅ አባዜ በብዛት ይኖር ይሆናል። እዚህ ግን እንዲህ ያለ ጭንቀት የለም። ቻይና ጋና በዓለም ላይ አብራቸው ከምትሰራቸው አገራት መካከል አንዷ ናት። የእርስዎም አገር ከነዚያ መካከል አንዷ ናት። በእውነቱ ሁሉም አገሮች የጋና ወዳጆች ናቸው። ከሁሉም ጋር በተለያየ ደረጃና ቅርበት ግንኙነት አለን። ከአሜሪካ ጋር ያለን ግንኙነት ነጻነትን ከተቀዳጀንበት ጊዜ አንስቶ ዛሬ ድረስ የዘለቀ የአስርት ዓመታት ግንኙነት አለን።
ሃሪስ የአክራን የስኬትቦርድ መናፈሻ የስነ ጥበብ ትዕይንቶችና የቅጂ ስቱዲዮን ጎብኝተዋል። አብረዋቸው ይጓዝ የነበረው ተዋናይ እድሪስ ኤልባ ለጋዜጠኞች እንዲህ ብሏል።
I think it's a great significant signal for VP to come to Ghana.
ይህ ትልቅ ነገር ይመስለኛል። የምክትል ፕሬዝዳንቷ ወደ ጋና መምጣት፣ ወደ አፍሪካ በመምጣት አገናኝ መሆን ለተቀረው ዓለም ጥሩ የወዳጅነትና ኢንቨስትመንት ስፍራ መሆኑን የሚያሳይ ገጽታ ይፈጥራል።
ሃሪስ ወደ ምስራቅ በማምራት ታንዛኒያን፣ ከዚያም ወደ ደቡብ ወርደው ዛምቢያን ወደ መጎብኘት ከማምራታቸው በፊት በምዕራብ አፍሪካ ሌላ የአንድ የሙሉ ቀን ጉብኝት ለማድረግ ማቀዳቸው ተመልክተዋል።
ወደ ተከታዩ ዘገባ ስናልፍ የአሜሪካ የሕግ መወሰኛ ምክር ቤት ወይም ሰኔት በኢራቅ ጦርነት ወቅት የወጣውንና የሀገሪቱ ፕሬዝዳንት ወታደራዊ ኃይል በሰፊው እንዲጠቀም ስልጣን የሚሰጠውን ሕግ ለመሻር እንቅስቃሴ ጀምሯል። በሁሉም ፓርቲዎች ተወካዮች እየተደረገ ያለው ጥረት የመጣው በርካታ የምክር ቤቱ አባላት ኮንግረሱ ወታደራዊ ኃይልን ካላግባብ መጠቀምን ሊያስቆምና ስልጣኑንም ሊያሳይ ይገባል እያሉ ባሉበት ወቅት ነው። የአሜሪካ ድምጿ ካትሪን ጂፕሰን የላከችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
በኮንግረስ ከወጡት ወሳኝ ሕጎች አንዱ በጦርነት ወቅት ፕሬዚደንቱ የአገሪቱን ሰራዊት እንዳሻው እንዲጠቀም የሚፈቅደው ሕግ ነው። በእንደ አውሮፓን አቆጣጠር 1991 ለተካሄደው የባህረ ሰላጤው ጦርነት እንዲሁም በ2003 ለነበረው የኢራቅ ጦርነት ፕሬዚደንቱ የአገሪቱን ሰራዊት እንዳሻው እንዲጠቀም የሚፈቅዱ ሕጎች ወጥተዋል። አሁን ግን በሕጉ ውስጥ ያሉ አንዳንድ ስልጣኖች ሊነሱ ይችላሉ። ሴናተር ቸክ ሹመር በሴኔቱ አብላጫ ድምፅ የያዘው የዲሞክራቲክ ፓርቲው መሪ ናቸው።
Americans are tired of endless wars in the Middle East. Many Americans have come of age without even
አሜሪካውያን በመካከለኛው ምስራቅ ያለው ማለቂያ የሌለው ጦርነት ሰልችቷቸዋል። የኢራቅ ጦርነት የተጀመረበትን የመጀመሪያ ዓመታት የሚያስታውሱና ጎልማሳ ዕድሜ ላይ ያሉ አሜሪካውያን በርካታ ናቸው። ፕሬዝዳንቶች ወታደራዊ ኃይልን እንዲጠቀሙ የሚፈቅድ ሕግ ዝም ብለን ከተውነው ለጥቆ የሚመጡት አስተዳደሮች ካለ አግባብ ይጠቀሙበታል።
ሕጉ ፕሬዝዳንቱ የኮንግረስ ፍቃድ ሳያሻው ወታደራዊ ዘመቻዎችን እንዲያደርግ የሚፈቅድ ነው። ቀን ያለፈበት ሕግ ነው በሚል የምክር ቤቱ አባላት ለዓመታት ሕጉን ለመሻር ሞክረዋል። ሴናተር ዲክ ደርቢን የዲሞክራቲክ ፓርቲ ተወካይ ናቸው።
No weapons of mass destruction were ever found in Iraq.
የጅምላ ጨራሽ መሳሪያ ኢራቅ ውስጥ አልተገኘም። የዚህ ሕግ መሻር አሜሪካ በጦርነት የማታምን አገር ሆነች ማለት አይደለም። የሕጉ መሻር አሜሪካ ሕገ መንግስታዊ አገር መሆኗን ነው የሚያሳየው።
አንዳንድ የሪፐብሊካን ፓርቲ ተወካዮች ግን የሕጉ መሻር አገሪቱ ላይ አደጋ እያንዣበበ ባለበት ወቅት ፈጣን እርምጃ እንዳይወስዱ የፕሬዝደንቱን እጅ ያስራል ይላሉ። ሊንዚ ግራም ከሪፐብሊካን ፓርቲ
Americans are serving in Iraq and we owe it to them to make
አሜሪካኖች ኢራቅ ውስጥ ያገለገሉ ነው። ማንኛውንም ወታደራዊ ኃይል ተጠቅመን በኢራን በሚደገፉት ሻይቶች ከመደርስባቸው ጥቃት መከላከል ግዴታችን ነው።
ህገ መንግስቱ ፕሬዝደንቱ የጦር ኃይሉ ዋና አዛዥ ነው ስለሚል ፕሬዝደንቶች ካለ ኮንግረስ ፈቃድ ወይም ኮንግረስ ሳያግዳቸው ወታደራዊ እርምጃ ሲወስዱ ቆይተዋል። ህጉን ለመሻር ያስፈልገበት ምክንያት ፕሬዝደንቱ ስልጣኑን ካላግባብ እንዳይጠቀምና በውጭ የሚገኙ የአሜሪካ ወታደሮች አደጋ በተደቀነባቸው ወቅት ፕሬዝደንቱ አፋጣኝ ምላሽ እንዲሰጡ ለማስቻል ነው ተብሏል። ሴናተር ባብ መነንደዝ የዲሞክራቲክ ፓርቲ ተወካይና የሴኔቱ የውጭ ግንኙነት ኮሚቴ ሊቀመንበር የሚሉት አለ።
I know well the threat that Iran poses to us.
በቀጠናው በእኛም ሆነ በአጋሮቻችን ላይ ኢራን የደቀነችውን አደጋ እረዳለሁ። ስለነሱ ዓላማ እንደማናውቅ መሆን የለብንም። አስፈላጊ በሆነ ጊዜ መቼ እና እንዴት መልስ መስጠት እንዳለብን ፖለቲካዊ ቁርጠኝነት ሊኖረን ይገባል። የሕጉ መሻር ከኢራን አንጻር የአሜሪካንን ጥቅም ከማስጠበቅ አያግደንም።
ከዚህ በፊት ሕጉን ለመሻር የተደረገው ተደጋጋሚ ሙከራ ከሽፏል። ሕግ አውጪዎች በዚህ ሳምንት በጉዳዩ ላይ ይከራከሩበታል። የድምፅ ሰጪዎችንም ትኩረት ለማግኘት ተስፋ ያደርጋሉ። በሴኔቱ ሕጉን ለመሻር የሚያስፈልገውን 60 ድምፅ እንደሚያገኝ ይጠበቃል። አፍጋኒስታንን በተመለከተ በእንደ አውሮፓውያን አቆጣጠር 2001 የወጣውን ህግ በተመለከተ ግን ሴኔቱ እንዲቀጥል ወስኗል። እንቅስቃሴው የሁለቱንም ፓርቲዎች ድጋፍ ያገኘ ቢሆንም ነቃፊዎች ግን አሉ። ሪፐብሊካን ሴናተር ራንድ ፖል አንዱ ናቸው።
Both parties have essentially argued that the 9/11 AUMF
ሁለቱም ፓርቲዎች እያሉ ያሉት እንደ አውሮፓ አቆጣጠር በመስከረም 11 2001 ለተፈጸመው ጥቃት የወጣው ህግ የጊዜም ሆነ የቦታ ወሰን የለውም። በኢራቅ ጦርነት ምክንያት የወጣውን ህግ መሻር ጦርነትን አያስቀርም፣ ህይወትንም አያድንም።
ህጉን የመሻር ሂደት በሪፐብሊካኖች የበላይነት በተያዘው የተወካዮች ምክር ቤትም ተቀባይነት ማግኘት አለበት። ከአመታዊው የመከላከያ በጀት ጋር አብሮ ክርክር ይደረግበታል።
ከአሜሪካ ድምጽ ራዲዮ የሚተላለፈውን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁት ያላችሁት። አሁን ደግሞ ዜና እረፍታለን። ለኢትዮጵያ የረቂቅ ሙዚቃ ዘርፍ ባደረጉት የላቀ አስተዋጽኦ የሚታወቁት እማሆይ ጽጌ ማርያም የገብሩ የቀብር ስነ ስርዓት በመጪው እሁድ በእስራኤል ሀገር ኢየሩሳሌም ከተማ እንደሚፈጸም ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። የፒያኖ እመቤት በመባል የሚታወቁትና ከ300 በላይ ረቂቅ ሙዚቃዎችን ለአድማጭ ያቀረቡት እማሆይ ጽጌ ማርያም ለአመታት የተጠቀሙበትን ታሪካዊ ፒያኖ ለያሬድ ሙዚቃ ትምህርት ቤት እንዲሰጥ መናዘዛቸውን በእስራኤል በስማቸው የተሰየሙ ፋውንዴሽን መስራች ሀና ከበደ ለአሜሪካ ድምጽ ተናግረዋል። በ99 ዓመት እድሜያቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ህልፈተ ህይወት በተመለከተ ሀብታሙ ስዩም ማምሻውን ጠይቋቸዋል።
እሁድ ቀን ነው ያረፉት። እንግዲህ ሞሀዬ ትንሽ ሎ ብላድ ፕሬሸር ነበራቸው። በዛን ሰዓት ሐኪም ቤት ነበሩ። ደህና ነበሩ። ነርሳቸው እንደገለጸችልን ደህና ነበሩ። ማታ አግኝታቸው ነበረ። ኢንሹር ጠጥተው ነበረ። ሙዝ በልተው ነበረ። እንግዲህ እሷ ጠዋት ልታያቸው 11 ሰዓት ስትገባ ነው ጠብቂ ተብላ ድንገተኛ ልባቸው ነው የቆመው። በቃ ካርዲያክ አሬስት ነው ያረፉበት ጉዳይ።
እርስዎ በአሁኑ ሰዓት የሚገኙት እስራኤል ኢየሩሳሌም ነው። ስርዓተ ቀብራቸውን ለማስፈጸም ለአበርክቶታቸው በሚመጥን መንገድ ስርዓተ ቀብራቸውን ለማስፈጸም ምን አይነት ጥረቶች እየተደረጉ ነው?
ሞሀይ ሞሎክሴ ናቸው በመጀመሪያ እና ቤተ ክህነቱ በሚያደርገው ለማንኛውም ሞሎክሴ በሚያደርገው ስርዓት ነው የሚደረገው። የእሳቸው ፍትሐት ተደርጎ ከፍትሐት በኋላ ወደ ቀብር ይሄዳል። ከዛ በፊት ግን ቤተሰቡ ደግሞ ያዘጋጀላቸው ሜሞሪያል ሰርቪስ ይኖራል። እዛ ላይ የውጭ ሀገር ሰዎችም ብዙ ሞሀይን የሚያውቁ ወዳጆች ስላሉ እነሱም ይገኛሉ፣ ኢትዮጵያውያንም ይገኛሉ። እዛ ላይ አጭር ፕሮግራም ይሆናል ማለት ነው። ሙዚቃቸውን የሚጫወት ሰው ከአሜሪካን ሀገር ይመጣል። የእሳቸውን ሙዚቃ የሚያጠና ኮርኔል ዩኒቨርሲቲ የሚማር ቶማስ ፌንግ የሚባል እሱ ይመጣል። እሱ ይጫወታል። ምክንያቱም ከሞሀይ ጋር በጣም ቅርብ ግንኙነት ነበረው። ሙዚቃቸውን በአጠቃላይ የእሳቸውን ሙዚቃ ማህደራቸውን የሚያጠና ልጅ ነው እና ከእሳቸውን ጋር ግንኙነት ነበረው። ያማክራቸው ነበረ። እንዴት ነው እያለ ይጠይቃቸው ነበረ እና መጥቶ ሊጫወትላቸው እና ብዙ ሊያነጋግራቸው ይጠብቁት ነበር። እንግዲህ እግዚአብሔር ፈቃዱ አልሆነም፣ ቀድመው አረፉ። ሶ ያ ነው ያለው በቤተሰብ ዝግጅት በኩል። ሌላው የቤተ ክህነቱ ያዘጋጀው ይሆናል። በቃ ይሄ ነው።
በእርሳቸው ስም የተከፈተ ፋውንዴሽን አለ እንግዲህ እርስዎን ጨምሮ ሌሎቹ የእሳቸውን ታሪክ ለማቆየት ያቋቋማችሁት አለ። የእሳቸውን ስራዎች ታሪካቸውን ለቀጣይ ትውልድ በማስተላለፍ ረገድ ልትፈጽሟቸው ያሰባችኋቸው እቅዶች አሉ ለወደፊቱ?
አዎ፣ ዶክመንተሪ ፊልም እየሰራን ነው። እንደውም አሁን በ2021 የመጨረሻውን ቅርጽ ወስደናል ከእሳቸው ጋር ማለት ነው። ያ አለ። ወደፊት ብዙ እቅድ አለ። እግዚአብሔር ፈቃዱ ይሁንና የህይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሁፍ አለ፣ ያም ይታተማል። ስለዚህ የእሳቸው ሌጋሲ እንዲቀጥል ብዙ ስራ አለ፣ ብዙ እቅድ አለ።
በስተመጨረሻ ወዳጆቻቸው፣ አድናቂዎቻቸው ከእሳቸው ሊማሩት ይገባል የሚሉት ቁም ነገር ካለ አንዱን ቢያካፍሉን፣ እንዲሁም የመጨረሻ መልእክቱንም በዚሁ ቢያጋሩልን።
የእሳቸውን ህይወት በምንመለከትበት ጊዜ ሁለት ጎዳና የሄዱ ሰው ናቸው። የመጀመሪያው ጎዳናቸው ያው ህይወታቸውን ለእግዚአብሔር የሰጡ በሃይማኖታቸው በጣም ጠንካራ የነበሩ በዛም ብዙ የታገሉ ሰው ናቸው። ብዙም ያገለገሉ ቤተ ክህነት ውስጥም ብዙ ያገለገሉ ሰው ናቸው። በሌላው ረገድ ደግሞ ሙዚቃ የተማሩ ሰው ስለሆኑ ያንን እግዚአብሔር የሰጣቸውን ስጦታ ደግሞ ስራ ላይ ለማዋል ብዙ የለፉ ከ350 በላይ ሙዚቃ የጻፉ ሰው ናቸው። እና ያ ሙዚቃ እንግዲህ ስራ ላይ የዋለ በሚያስገባው ገንዘብ ሰው እንዲረዳ ነው። ማለትም ልጆች ተማሪዎች ከበፊትም ጀምረው ቆሎ ተማሪ ለመርዳት የተነሱ ስለሆነ ተማሪዎች እንዲረዱ፣ አሁንም በሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ አመት ደግሞ ብዙ ልጆች ስኮላርሺፕ እንዲያገኙ አድርጓል። ይሄም የሚቀጥል እርዳታውና ይሄ ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት። ከዛ በተረፈ ፒያኖቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖ በላይ ገንዘቡ ስለሚሆን ገንዘቡ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናረጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናረጋለን። በጠየቁት መሰረት፣ እሳቸው ባዘዙን መሰረት እንዲህ እናረጋለን ማለት ነው።
እጅግ በጣም አመሰግናለሁ። መልካም ምሽት ይለዎት።
እሺ፣ መልካም ምሽት። አመሰግናለሁ። ደህና
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት ግን በምን ታገኙናላችሁ? አስተያየቶቻችሁንስ በምን ታጋሩናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል። የአሜሪካ ድምፅ ዝግጅቱን ይቀጥላል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሳምንታዊው የትምህርት መሰናዶ ነው። የግል ከፍተኛ ትምህርት ተቋማት ዘንድ የሚስተዋለው የትምህርት ጥራት ችግር እስከሚስተካከል የፌዴራል የትምህርትና ስልጠና ባለስልጣን ለአዲስ ተቋማት ፈቃድ መስጠት ማቆሙን አስታውቋል። ባለስልጣን መስሪያ ቤቱ እያዘጋጀው የሚገኘው አዲስ የመመዘኛ መስፈርት እስኪጠናቀቅም አሁን በስራ ላይ ያሉት የግል ኮሌጆችና ዩኒቨርሲቲዎች እንደ አዲስ እንደሚመዘገቡ የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ማርታ አድማሱ ለአሜሪካ ድምጽ ገልጸዋል። በግል ትምህርት ተቋማት ዙሪያ የሚታዩ የጥራት መጓደሎችና በስራ ላይ የሚያስከትሉትን የብቃት ማነስ በተመለከተ የባለስልጣን መስሪያ ቤቱን ጠይቀናል። እንደሚከተለው ይቀርባል። በኢትዮጵያ የትምህርት ጥራትን የማረጋገጥ ኃላፊነት የተጣለበት የፌዴራል የትምህርትና ስልጠና ባለስልጣን በ2014 ዓ.ም በግል ከፍተኛ የትምህርት ተቋማት ላይ ባካሄደው ድንገተኛ ማጣራትና ምዘና አብዛኞቹ ከፍተኛ የጥራት ችግር እንደሚስተዋልባቸውና ህገወጥ ተግባራትን የሚፈጽሙ ተቋማትም መገኘታቸውን አስታውቋል። በባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት ወይዘሮ ማርታ አድማሱ ለአሜሪካ ድምጽ እንደገለጹት አብዛኞቹ የግል ከፍተኛ ተቋማት ከቅርብ ዓመታት ወዲህ ዝቅተኛውን መስፈርት ብቻ በማሟላት የተከፈቱ መሆናቸውንና ከነዚህ ውስጥ የተወሰኑት የተቀመጠላቸውን የህግ አግባብ ተከትለው እንደማይሰሩ ገልጸዋል።
አንደኛ ለምሳሌ አሁን ተማሪዎች 40 እስከ 60 የሚደርሱ በመጀመሪያ ዲግሪ ፈቃድ ከተሰጠ በሺ የሚቆጠሩ ተማሪዎችን አስመርቆ የሚመጡ የግል ከፍተኛ ትምህርት ተቋማት አሉ፣ በህገወጥ መንገድ ማለት ነው። እነዚያን ተማሪዎች አሁን ይህ ተቋም አያውቃቸውም። ፈቃድ በሰጠው ከ40 እስከ 60 ለሚደርሱ ተማሪዎች ነው እውቅና ያለው ተቋሙ። ይህም ብቻ አይደለም። ለምሳሌ አሁን ይሆን የኤክስ የሚባል ኮሌጅ በአንድ በተወሰነ ከተማ ላይ በአንድ የትምህርት አይነት ፈቃድ ካለው በሬጉላርም ሊሆን ይችላል፣ በኤክስቴንሽንም ሊሆን ይችላል፣ በክሮስ ቦርደርም በኦንላይንም ሊሆን ይችላል። ከዛ ፈቃድ ውጪ ምን ያደርጋሉ? አንዳንድ ህገወጥ ተቋማት ያችን ፈቃድ ሌሎች አካባቢዎች ሄደው በተለየ ካምፓስ ለካምፓስም ለራሱ አዲስ ፈቃድ ያስፈልገዋል። ለትምህርቱም አይነት አዲስ ፈቃድ ያስፈልጋል። በእያንዳንዱ ቦታ ላይ በየካምፓሱ ላይ ግን እነሱ አንድ ቦታ ላይ በወሰዱት ፈቃድ ሌሎች ቦታዎች ላይ የማስፋፋት አይነት ነገር ይታያል።
ከዚህም በተጨማሪ ተቋማቱ ከተፈቀደላቸው የተማሪዎች ቁጥር በላይ በብዙ ጥፍ እየተቀበሉ ከማስተማራቸው በተጨማሪ በ12ኛ ክፍል ብሔራዊ ፈተና ውጤት መሰረት ወደ ከፍተኛ ተቋማት ለመግባት እንዲያስችል በትምህርት ሚኒስቴር የተቀመጠውን የመቁረጫ ነጥብ የማያሟሉ ተማሪዎችንም እንደሚመዘግቡና በዚህም ምክንያት የሚሰጡት የትምህርት ማስረጃ የተሳሳተና ያልተሟላ እንደሚሆን ወይዘሪት ማርታ ያስረዳሉ።
የመቁረጫ ነጥቡን ያላሟላ ተማሪ ራሱ በድፍረት ውጤቱን ያላሟላ ተማሪ፣ የመግቢያ መስፈርቱን ያላሟላ ተማሪ ይመዘግባል። እንደገና ደግሞ የዲግሪ መርሃ ግብር ለመማር ሲኦሲ የብቃት መመዘኛ ማሟላት ይኖርባቸዋል። የብቃት መመዘኛ ማረጋገጫ ፈተና እስከ ሌቭል ፎር ድረስ ያስፈልጋል። ተማሪዎችን ምን ያደርጓቸዋል? እየተማራችሁ ታሟላላችሁ የሚሉ ይገባሉ። ከተማሪ ጋር ህገወጥ በሆነ መንገድ ማለት ነው። ተማሪዎቹ ያንን የብቃት መመዘኛ ሳያልፉ የዲግሪ ትምህርት ተምረው ተመርቀው ወደኛ ይመጣሉ፣ የትምህርት ማስረጃቸው እንዲረጋገጥ። ይህም ህገወጥ ተግባር ነው።
በአሁኑ ወቅት ኢትዮጵያ ውስጥ ፈቃድ ኖሯቸው የሚንቀሳቀሱ 360 የግል ከፍተኛ ተቋማት ሲኖሩ የትምህርትና ስልጠና ባለስልጣን በ2014 ዓ.ም ባደረገው ክትትል ፈቃድ ባልተሰጠባቸው የትምህርት መስኮች የማስተማር፣ ያለ ፈቃድ ተጨማሪ ካምፓሶችን የመክፈት፣ ለመማር ማስተማር የሚፈለገውን መሰረታዊ ግብዓት ባለማሟላትና ከተፈቀደው በላይ ተማሪዎች ተቀብሎ በማስተማር መመሪያዎች ጥሰዋል ወይም ህገወጥ ተግባራት ፈጽመዋል ባላቸው ከፍተኛ ተቋማት ላይ አስተዳደራዊና ህጋዊ እርምጃዎች መውሰዱን ገልጿል። ባለስልጣን መስሪያ ቤቱ አሁን የሚጠቀምባቸው ደንቦች፣ መመሪያዎችና አሰራሮችን በአዲስ መልክ ለማውጣት እየተዘጋጀ ሲሆን ይህ አዲስ ደንብ በፓርላማ ጸድቆ ስራ ላይ እስከሚውል ድረስ ከዚህ ዓመት ጀምሮ ለአዲስ የግል ከፍተኛ ትምህርት ተቋማት ፈቃድ መስጠት አቁሟል።
የነበሩትን የመከለስ አዳዲስን ደግሞ የማውጣት እና አጠቃላይ ይሄ ቁጥጥርና የክትትል ስርዓቱን ማጠናከር ላይ ነው እና እነዚህ ነገሮች አሁን ከተዘጋጁ በኋላ ያው ቀርበው መጽደቅ ይኖርባቸዋል።
በፓርላማ ነው
እንግዲህ ወደ በትምህርት ሚኒስቴርም በፓርላማም በየደረጃው ባሉት እንትኖች እንዲጸድቁ ይደረጋል። መመሪያዎች፣ ደንቦች ከጸደቁ በኋላ ነው እንግዲህ እንደነገርኩሽ ድጋሚ ተቋማት የፈቃድ ከዚህ በፊት የነበራቸውን እንደ አዲስ ተመዝግበው የእነሱ ያሉበትን ስታተስ ሁሉ ካየን በኋላ ነው እንደ አዲስ ፈቃድ መስጠት የሚጀመረው።
አሁን ባለው ነባራዊ ሁኔታ ፈቃዳቸው ያልታደሰ፣ ፈቃድ ሳይኖራቸው የሚሰሩና ከተሰጣቸው ፈቃድ ውጪ የሚንቀሳቀሱ ተቋማት በርካታ መሆናቸውን ያመለከቱት ወይዘሪት ማርታ ለስራ ብቁ ያልሆኑ ተማሪዎችን በብዛት እያስመረቁ መሆኑ ለስራ አጥነትና ለሰው ኃይል ብቃት ማነስ ከፍተኛ አስተዋጽኦ እያደረገ መሆኑንና ይህም ሀገሪቱን እንደሚጎዳ አስምረውበታል።
ተማሪ እንግዲህ በተሟላለት ልክ ነው ጥሩ ነገር እንትን የሚችለው ከራሱ ጥረት በተጨማሪ ማለት ነው። እና በእነዚህ ምክንያት ብቁ እና ተወዳዳሪ የሆነ ተማሪ ያው ያለመፍጠር ችግር ይታያል። አሁን ይሁን ስራ አጥነቱም ይታይ ነው። አሁን በጥናት የሚገለጽ ነገር አለ። የኮሚኒኬሽን ችግር፣ ተማሪዎች ያው ራሳቸውን የመግለጽ ችግር ምናምን የምታዩት የቋንቋ ችግር አለ። በዛ ላይ ደግሞ ለስራ ብኖራቸው ረታ የሆነ በቂ እውቀት ራሱ ለስራ ለመወዳደር ራሱ አሁን ውስጥ ከገቡ በኋላ በሚጠበቅባቸው ደረጃ ያለመስራት ችግር አለ።
ወይዘሪት ማርታ አክለው በዚህ ዓመት የ12ኛ ክፍል ብሔራዊ መልቀቂያ ፈተና የተፈተኑና ወደ ግል ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ተቋማቱን ከመቀላቀላቸው በፊት ሊያደርጉት የሚገባውን ይመክራሉ።
የሚማሩትን የትምህርት አይነት መርጠው የትኛው ካምፓስ በምን ፈቃድ በዚህ ካምፓስ በዚህ አይነት የትምህርት አይነት ፈቃድ አለው የለውም? የተማሪ ቁጥር በተገቢው ልክ ነው እየመዘገበ ያለው? የመቁረጫ ነጥብ ደግሞ በራሳቸው በኩል የሚጠበቅብኝን መስፈርት በመቁረጫ ነጥብ ከሆነ መቁረጫ ነጥቡን አሟልቻለሁ ወይ? በብቃት ማረጋገጫ ከሆነ ደግሞ እስከ ሌቭል ፎር ያለውን የብቃት መመዘኛ አልፌ መረጃውን በእጄ ይዣለሁ ወይ የሚለውን ነገር አረጋግጠው እንዲገቡ ነው መልዕክት የማስተላልፈው።
ባለስልጣን መስሪያ ቤቱ እያዘጋጀው የሚገኘው አዲስ የመመዘኛ መስፈርት በፓርላማ ጸድቆ አሁን ፈቃድ ኖሯቸው በስራ ላይ ያሉት ከፍተኛ የትምህርት ተቋማት እንደ አዲስ ሳይመዘገቡና የሚፈለገው ውጤት መምጣቱ ሳይረጋገጥ ለአዲስ የትምህርት ተቋማት ፈቃድ የመስጠት ስራ እንደማይጀመር ባለስልጣን መስሪያ ቤቱ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በተከታይ ዘገባ ደግሞ ወደ አማራ ክልል ነው የምናልፈው። በአማራ ክልል ሕክምና ያላገኙ ከ100,000 በላይ በአይን ማዝ ወይም የትራኮማ በሽታ ታማሚዎች መኖራቸውን የክልሉ ጤና ቢሮ አስታወቀ። በኢትዮጵያ ብዙ የበሽታው ታማሚ የሚገኘው በአማራ ክልል እንደሆነ የገለጹት በቢሮው የትራኮማ በሽታ ቴክኒካዊ አማካሪ አቶ ስንታየው ሀወቀ የጤና ቢሮ አማራ ክልል ከሚገኘው የካርተር ማዕከል ዓለም አቀፍ ግብረሰናይ ድርጅት ጋር በመሆን በሽታውን ለማጥፋት እየሰራ ይገኛል ብለዋል። ካለፉት 15 ዓመታት ወዲህ በክልሉ ትራኮማን ለማጥፋት እየሰራ ያለው የካርተር ማዕከል በበኩሉ በያዝነው ሳምንት አንስቶ የዘመቻ ስራ እንደጀመረ ገልጾ እስካሁን ከ750,000 በላይ ለሚሆኑ ዜጎች ሕክምና መስጠቱን አስታውቋል። አስቴር ምስጋናው ተጨማሪ አላት።
እድሜያቸው በሰባዎቹ አጋማሽ እንደሆነ የሚናገሩት ወይዘሮ ፀሐይነሽ ወርቁ ከምዕራብ ጎንደር ዞን ቋራ ወረዳ ዛና ቀበሌ እንደመጡ ይናገራሉ። ወይዘሮ ፀሐይነሽ አይናቸውን ለረጅም ዓመታት ቢታመሙም ከጢስ የመጣ ህመም ነው ከማለት ውጭ ወደ ሕክምና ተቋም ሄደው ለመታየት አልሞከሩም። ህመሙ ውሎ አድሮ አይናቸውን እስከ መጋረድ መድረሱን ይናገራሉ።
አላይልኝ ያለ ግን ወደ ዓመት አካባቢ ነው።
ከዛ በፊት እንዴት አርጎ ያሞት ነበር?
ከዛ በፊት ምናምን እንደገባ መቆርቋል። አሁን ግን አላየልኝም ማለት ዳመና እየሆነ
ሐኪም ቤት ሄደው ነበረ?
የለም
ሄደው አያውቁ
አላልኩም። ይኸው አሁን ነው መምጣት።
ገና ይሄ መጀመሪያው ነው?
አዎ።
ለምን አልሄዱም?
እንዲያው ዝም ብዬ
ወይዘሮ ፀሐይነሽ ከቋራ ገለጎ ከሚገኘው የሕክምና ተቋም ለተሻለ ሕክምና ተጽፎላቸው ነው ወደ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል የመጡት። እዚህም ህመማቸው የአይን ማዝ ወይም ትራኮማ እንደሆነ ተረጋግጧል። ሕክምናም እየሰጠቻቸው ያገኘናት ሲስተር ላቀቻቸው ናት።
ያሳቸው ትሪኪያሲስ ወይም ተርሳቶሜድ የሚባል የሰራ ነው ወይም በአማርኛው የአይን ጸጉር መቀልበስ ይባላል። የቀኝ አይናቸው የላይኛው ሊድ ጸጉር ተቀልብሷል። እሱን አሁን ዛሬውኑ ነው የመጣው። ዛሬውኑ ይሰራላቸዋል። የሚመጣው ብዙ ጊዜ በንጽህና ጉድለት ይመጣል፣ ከትራኮማ ነውና።
ከባህር ዳር ዙሪያ ወረዳ ጢስ አባይ ሎሚ ቁልቋል ከሚባል አካባቢ እንደመጡ የሚናገሩት ወይዘሮ ካንቺ ወዲያ መኮንን አይናቸውን ለረጅም ጊዜ ቢያማቸውም የአይን ህመም ሕክምና ያስፈልገውም በማለት ሳይታከሙ መቆየታቸውን ይናገራሉ። ሰሞኑን ወደ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል መጥተው የትራኮማ ሕክምና እንዳገኙም ነግረው ነው።
ያረግና እንበው ቀንዘል ይላል። ኋላ ሞይ ይሻለኝ ሊያሲል ሲል አሁን አጣቀኝ በአንድ ሰሞን።
ስንት አመት ይሆነውታል እንደዚህ አይነት ስሜት የሚሰማውት?
አንድ ሁለት ሶስት አመት ይሆነዋል።
ሐኪም ቤት ሄደው ነበር?
አልሄድኩም።
ለምን
አልሄድኩም? እኔም ጤናም የለኝ እኔም አሁን ይሻለኛል እያልኩኝ አልሄድኩም። ሐኪም በተጀማለው ቃ
ልክ እንደ ወይዘሮ ፀሐይነሽ እና ወይዘሮ ካንቺ ወዲያ ሁሉ በአማራ ክልል በአይን ማዝ ወይም በትራኮማ በሽታ ተጠቅተው ሕክምና ያላገኙ ሰዎች ቁጥር ከ100,000 በላይ መሆናቸውን የሚናገሩት በአማራ ክልል ጤና ቢሮ የትራኮማ ቴክኒክ አማካሪ አቶ ስንታየው አወቀ ናቸው። በኢትዮጵያ በሁሉም ክልሎች የትራኮማ በሽታ ታማሚዎች ቢኖሩም የአማራ ክልል ግን ሰፊውን ድርሻ ይይዛል ብለዋል አቶ ስንታየው።
አንጻር ወይም የትራኮማ የችግር ስፋት አንጻር አማራ ክልል ከፍተኛውን ድርሻ ይወስዳል። ይህ ክሊር ይታወቃል። በተራ ነው 109,000 ዘንድሮ አገልግሎት የሚፈልጉ አሉና ክልሉ ኢኒሽቲቭ የያዘባቸው ማለት ነው።
የትራኮማ በሽታ ከንጽህና ጉድለትና ከንክኪ እንደሚመጣ የሚናገሩት በፈለገ ህይወት ሪፈራል ሆስፒታል የአይን ሐኪም የሆኑት አቶ ተስፋ ለምጋሻው በወቅቱ ሕክምና ካላገኘ ለአይነ ስውርነት የሚዳርግ በሽታ ነው ብለዋል።
ትራኮማ ማለት ያው የአይን ማዝ በሽታ የሚባለው ነው። የአይን ማዝ በሽታ የሚከሰተው በአብዛኛው ተጠጋግቶ በሚኖርበት አካባቢና የአካባቢ ንጽህና በጎደለው አካባቢ በሚኖርበት ሁኔታ ላይ በተለይ ደግሞ የፊት ንጽህና ሲጓደል የሚከሰት በሽታ ነው እና ይህን ትራኮማ የሚባለውን በሽታ ለማጥፋት በመጀመሪያ ገና በመድኃኒት መታከም የሚችልበት ደረጃ ላይ ያለውን ማከም ከተቻለ ወደ ሌላው ደረጃ ይተላለፍ ማለት ነው። ወደ 5 ደረጃዎች አሉት። 2 የመጀመሪያዎቹ በመድኃኒት ይታከማሉ። ከዛ ካለፈ ደግሞ ይሄ የአይን ቆብ መቀልበስ ይባላል። እሱን ደግሞ በቀዶ ጥገና ነው የሚስተካከለው። በተለይ እንደ አማራ ክልል በአብዛኞቹ ዞኖች ላይ ተስፋፍቶ ያለ ነው እና ይህን ለማጥፋት ደግሞ እንደ ክልልም በተለይ ደግሞ የካርተር ሴንተር የሚባለው አሁን በዘመቻ ላይ ናቸው። ይህንን ኢሊሚኔት ለማድረግ ወይም ለማጥፋት ማለት ነው። ዋና ዋና መከላከያ መንገዶች የምንላቸው የአካባቢ ንጽህናን መጠበቅ፣ ይህ ኢንቫይሮመንታል ሃይጂን የምንለው የፊት ንጽህናን መጠበቅ፣ መታጠብ የሚባለው ማለት ነው። ከዛ ካለፈ ደግሞ መድኃኒት መጠቀም፣ ለዚህ ለመጀመሪያዎቹ 2 ደረጃዎች መታከም ማለት ነው። ከዛ ካለፈ ደግሞ የአይን ቆብ መቀልበሱ ካለ ደግሞ እሱን ደግሞ በቀዶ ጥገና መሰራት ይቻላል ማለት ነው። ከዛ ካለፈ ወደ መጨረሻው ደረጃ የአይን ብሌን ጠባሳ ይፈጥርና አይነ ስውርነትን ያመጣል። የዚህ ሕክምናው ትንሽ ያው ቀዶ ጥገና አለው። ይሄ የአይን ደም የአይን ባንክ ልገሳ የሚባል ብዙ ጊዜ ውጤታማ ስላልሆነ ከዚህ ካለፈ በጣም አደገኛ ነው። ስለዚህ ከዚህ ደረጃ ሳይደርስ ወዲያውም እንደተቀለበሰ ፀጉር በቀለብን ሲሉ ያኔ መሰራት የተሻለ ነው። በአብዛኛው በየጤና ጣቢያዎች በተለይ ከካርተር ሴንተር ጋር ተያይዞ የሚያሰለጥናቸው ባለሙያዎች ስላሉ በአብዛኛው ጤና ጣቢያዎች ስላሉ ወደዛ እየሄዱ መታከም ይቻላል።
የካርተር ማዕከል የተሰኘው ዓለም አቀፍ ግባሬ ሰናይ ድርጅት ላለፉት 15 ዓመታት በአማራ ክልል በሁሉም አካባቢዎች በመንቀሳቀስ የትራኮማ በሽታን ለማጥፋት የሚሰራ ድርጅት ነው የሚሉት የማዕከሉ ፕሮጀክት ኃላፊ አቶ ፈጠነ ምህረቱ ካለፈው ሳምንት ጀምሮ በዘመቻ ሕክምና መሰጠት እንደተጀመረ አስታውቋል።
የበሽታውን ስርጭት ለመከላከል የመድኃኒት እድላ ነው። ይሄ በአመት አንድ ጊዜ የሚካሄድ የመድኃኒት እድላ አለ። ኦልሞስት ሁሉም ማህበረሰብ ክፍል ያካተተ የመድኃኒት እድላ ይሰጣል። ከዛ ውጭ የአይናቸው ፀጉር ወደ ውስጥ የተቀለበሱ ሰዎችን ወይም ለአይነ ስውርነት የቀረቡ ሰዎችን የቀዶ ሕክምና መስጠት ነው። በአጠቃላይ እስካሁን ድረስ ወደ 757,000 በላይ የሚሆኑ የችግሩ ተጠቂዎችን አገልግሎት መስጠት ተችሏል። አሁንም ይህም ሆኖ ቀሪ ክምችት ይታያል። አሁን በአሁኑ ሰዓት ከ109,000 ያላነሰ ቀሪ ክምችት ያሳያል። ይሄ የጥናት ውጤት ነው። ቁጥሩ ሊጨምርም ሊቀንስም ይችላል። ስለዚህ ባለፈው 2 ሳምንት ላይ ላውንች ያደረግነው ከጤና ቢሮ ጋር ሆነን እነዚህ ቀሪ ክምችት ሰዎች አይነ ስውር ከመሆናቸው በፊት አገልግሎት እንስጣቸው፣ ተደራሽ ሆኑ የሚል ንቅናቄ ተፈጥሯል። በዛ መሰረት እንግዲህ ያው ችግሩ ያለባቸውን ሰዎች ቤት ለቤት እየተለዩ አገልግሎት የሚሰጥ ይሆናል ማለት ነው።
የካርተር ማዕከል በአማራ ክልል ባለፉት 15 ዓመታት ከ750,000 በላይ ለሆኑ የአይን ማዝ በሽታ ታማሚዎች ሕክምና መስጠቱን የፕሮጀክቱ ኃላፊ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ
በዚሁ ለምሽቱ የያዝናቸውን ዝግጅቶች እናጠናቀቃለን። አብሮን ከቆየው ኤልያስ አስማረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያሏችሁን አስተያየቶች ወይም ደግሞ ጥቆማዎች ለመስጠት በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ መጠቀም ትችላላችሁ። የስልክ መስመራችን 202-251-3505 ነው። በዋትሳፕ ድምጻችሁን ቀርጻችሁ አስቀምጡልን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።